ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሐሙስ ምሽት ጥቅምት 24 2015 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ካውንስል አጀምሮ መደመጡን መታየቱን ይቀጥላል። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። ሁለት ዓመት የሞላው የሰሜን ኢትዮጵያ ግጭት እንዲቆም በትላንትናው ዕለት የሰላም ስምምነት ላይ ተደርሷል። በዚህ ዙሪያ ወጣቶች ምን አይነት ሐሳቦችን እያንሸራሸሩ ነው የሚለውንና ሌሎች ሐሳቦችንም በምሽቱ እናነሳለን። እንዲሁም ደግሞ የዘንድሮ የኤሚ አዋርድ ተሸላሚ ከሆነችው ሀድራ አህመድም ጋር ቆይታ ይኖረናል። ይህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ስቱዲዮ ዘጋቢዎች ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለአስር ቀናት ያህል በደቡብ አፍሪካ ፕሪቶሪያ ሲካሄድ የሰነበተው በኢትዮጵያ መንግስትና ህወሓት መካከል የሚደረገው የሰላም ድርድር በትናንትናው ምሽት ተጠናቆ ሁለቱ አካላት ስምምነት ላይ ደርሰው ተፈራርመዋል። ይህ ዜና ተሰምቷል። እንግዲህ የስልክ መስመራችን ላይ የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ይገኛል። ዮናታንን ዛሬ እንግዲህ ለጥቂት ደቂቃዎች እንይዘዋለን። የሚያብራራልን ምን ጠይቃቸው ጥያቄዎች ይኖራሉ። ዮናታን ጤና ይስጥልኝ፣ እንደምን አመሸ?
እንደምን አመሸሽ?
ሰላም። እናንተ ጋር እንግዲህ መሽቷል። ትንሽ ደቂቃዎች አብረን የምንቆይ ይሆናል። የኢትዮጵያ መንግስትና ህወሓት ትናንትና በደቡብ አፍሪካ የሰላም ስምምነት ተፈራርመዋል። ዮናታን እንግዲህ አንተ በምትገኝበት በዚህ በደቡብና ሲዳማ ክልሎች በሚሊዮኖች የሚቆጠሩ ወጣቶች እንደመኖራቸው በሰላም ስምምነቱ ዙሪያ ያላቸው ስሜትና ምላሽ ምን ይመስላል? ከዛን ጀምር።
አመሰግናለሁ ያደን። ትላንት አስሳት ይህን ድርድር በተመለከተ መግለጫ ይሰጣል ከተባለበት ጊዜ ጀምረው የተለያዩ ወጣቶች በተቀመጡባቸው ቦታዎች ነው የስራ ቦታም ሆነው መግለጫውን ወይም ውሳኔውን ለመከታተር በትኩረት ነበር ሲጠብቁ ተነበረው እና ዘግይቶም ወደ 12 ሰዓት ካለፈ በኋላ ነበር መግለጫው የተላለፈው ለህዝብ ይፋ የሆነው እና የወጣቶችን ስሜት ከዛ ሰዓት ጀምሮ እየጠየኳቸው ምን እንደሚያስቡ እንዲያጋሩኝና ያወራዎቹ ነው የሚገኘውና ያገኘዋቸው ወጣቶች የሰላም ድርድሩን በተመለከተ የተላለፈው ውሳኔ ወይም የተሰጠው ውሳኔን እንዳስደስታቸው ጥሩ ስሜት እንዳላቸው አጋርተውኛል። በተለይ ለሁለት አመታት የቆየው ጦርነት የሰሜኑን የአገሪቱን ክፍል ብቻ ሳይሆን አገሪቱንም ተጽዕኖ ውስጥ ጫና ውስጥ ከተታ ስለነበረ ከኑሮ ጋርም ከስራ አጥነት ከራሳቸው ጋር እያገናኙ ከኢኮኖሚ ጋር ያገናኙ ጥሩ ውሳኔ እንደሆነ እየነገሩን ውሳኔው ደስታ እንደፈጠረባቸው ደስ እንዳሰኛቸው ጭምር ነው እያጋሩን እየነገሩኝ ያሉት። አደም
አመሰግናለሁ። ዮናታን እንግዲህ አንተ አስተያየት ስትሰበስብ አንተም ሆንክ በተለያዩ ሀገሪቱ ክፍል የሚገኙ ዘጋቢዎቻችን አስተያየት ስንሰበስብ ይሄ የመጀመሪያችን አይደለም። ጦርነቱ እየተካሄደ ባለበት ሁኔታ ውስጥም ስለ ጦርነቱ ያላቸውን አስተያየት ስንሰበስብ ነበር። እንዲሁም ደግሞ ድርድሩ ከመካሄዱም በፊት ደግሞ ስለ እየተካሄደም እያለ ከድርድሩ ምን ትጠብቃላችሁ እያለን ስንሰበስብ ነበር። ከዛ አንጻር እንግዲህ አሁን ተስፋ ያለ ይመስለኛል ብለሃል። ሁለተኛው ጥያቄ የሚሆነው እንግዲህ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን ጉብኝት ሲያደርጉ መሰንበታቸው ይታወቃል። ዛሬ ደግሞ በአርባ ምንጭ በርከት ያለ ህዝብ በታደመበት ሀገሪቱን በሚመለከቱ የተለያዩ ጉዳዮችን አንስተው ንግግር አድርገዋል። ከንግግራቸው መካከል አንኳር አንኳር ናቸው የምትላቸው ነጥቦች ምንድን ናቸው?
ኦኬ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንግዲህ ወደ ደቡብ ክልል በተለይ ጋሞ፣ ጎፋ፣ ቼንቻ አካባቢ ዛሬ ሶስተኛ ቀናቸው ነው እና ትላንትም ከጋሞ ህዝብ ጋር አንድ ሜዳ ላይ ንግግር አድርገው ነበር። ተገናኝተው ስለ አገሪቱ አንዳንድ ነገሮችን አንስተው አውርተዋል። ዛሬም እንደዚሁ በአርባ ምንጭ ከተማ ስቴዲየም ቁጥራቸው የበዙ ሰዎች በተሰበሰቡበት አገሪቱን የተመለከቱ ደቡብ ክልልን በተመለከተ ሌሎች የኢትዮጵያ ህዝቦችን አጠቃላይ የተመለከቱ ሰፋ ያለ ሀሳቦችን አንስተዋል። ሁሉም ነገር ግን ሲጠቀለል ያስተላለፉት መልእክት ሲጠቀለል ከሰላምና ከልማት ጋር የተገናኙ ከሀገሪቱ መረጋጋት ጋር የተገናኙ ናቸው ማለት እንችላለን። በተለይ ከሰሜኑ ጦርነት ጋር በተያያዘ የደቡብ ህዝብ እዚህ አካባቢ ያሉትን ስማቸውን ጠቅሶ ጎፋን፣ ጋሞን ሁሉም ጠቅሷቸው ኢትዮጵያ በተቸገረች ወቅት በተጠራች ወቅት በተለይ የኢትዮጵያ ወጣቶች የጋሞ የጎፋ የጨንቻ ወጣቶች የጉራጌ ወጣቶች እያሉ ስማቸውን ጭምር እየጠሩ ኢትዮጵያ በተቸገረች ሰዓት ጥሪ ባቀረቡ ሰዓት ደርሳችሁ ለዋላውነቷን ለማስከበር ደም ከፍላችኋል ዋጋ ከፍላችኋል ሲሉ ምስጋናቸውን አቅርበዋል። እዚህ የመጣንበትም ዋነኛው ዓላማ ለተከፈለው ዋጋ ምስጋና ለማቅረብ ነው ሲሉ ተናግረዋል። የንግግራቸው ያሰሙት ቃላቸው ጭብጥ ወይም ዋነኛው መልእክት ግን ሰላም ነበረ። ከሰላም በኋላ ደግሞ ለልማት ትኩረት መስጠት ለአብሮነት ትኩረት መስጠት ሲሉ ተናግረዋል። በተለይ ትናንት በደቡብ አፍሪካ በተደረገው ንግግር ወይም ላለፉት 10 ቀናት ሲደረግ በነበረው ንግግር ላይ የተላለፈው ውሳኔ በተመለከተም ኢትዮጵያ ያቀረበቻቸው ፍላጎቶች 100% ተቀባይነት አግኝቷል ሲሉ ተናግረዋል። ከዛም ውስጥ ኢትዮጵያን ሉዓላዊነት ማስከበር፣ የሕግ በላይነት እንዲረጋገጥ ማድረግ፣ ኢትዮጵያውያን እንደ ድሮ አብሮ መኖር የሚችሉበት የሰላም አማራጭ ቦታ መፈጠቱ ደስ አሰኝቶናል። ለዚህም እዚህ በጋሞ ምድር ወይም በሰላም የሚታወቁ ጋሞዎች ምድር ሆኜ ይህንን በመስማቴ ደስ ተሰምቶኛል ሲሉም ተናግሯል። ይህንን ካሉ በኋላም እኛ ኢትዮጵያውያን ጦርነት አንወድም፣ አይደለም በወንድማማቾች መካከል በሀገራት መካከል እንኳን የሚደረግ ጦርነት አይፈለግም አይወደድም፣ መጨረሻውም ውድቀት ነው፣ የእርግማን ምድር ነው የሚሆነው። ስለዚህ እኛ ኢትዮጵያ የምንፈልገው ሰላምን ነው፣ አብሮነትን ነው የምንፈልገው። ለዛ ደግሞ የሚሆን ኢትዮጵያ ያቀረበቻቸው የድርድር የስምምነት ሀሳቦች ተቀባይነት አግኝቷል፣ በዚህ ደስተኞች ነን ሲሉም ተናግረዋል። እሳቸው በተለይ ትኩረት ያደረጉት ነገር ምንድን ነው? ይህን ተከትሎ ወደ 12 የሚደርሱ ሀሳቦች እዛ ላይ ውሳኔ የደረሰባቸው ወይም ትናንት በተደራዳሪ ሰዎች ባለስልጣናት ወይም ተወካዮች የተገለጡ ሀሳቦችን እየጠቀሱ ጥሩ ውጤት እንደሆነ፣ አሁን ግን ያንን ተከትሎ እኛ መስራት ያለብን በሰላም በአንድነት በአብሮነት ነው። ጀግና ህዝብ ማለት ጦርነቱን ካሸነፈ በኋላ በድል ከተወጣ በኋላ ደግነትን ማሳየት ነው፣ ይቅርታ ማድረግ ነው፣ ፍቅርን ማሳየት ነው ሲሉም ተናግሯል። ኤደን
አመሰግናለሁ። ዮናታን፣ እንግዲህ በዚህ ጦርነት በተለይም ደግሞ የኑሮ ውድነት እጅግ ጨምሯል። ወጣቶቹም ደግሞ ኢትዮጵያ ውስጥ ከቀድሞም የነበረ ችግር ነው ከጦርነቱ በፊት፣ አሁን ደግሞ ተባብሶ ቀጥሏል። በስራ አጥነት እየተቸገሩ ይገኛሉ። በተለያየ ምክንያት ደግሞ ትምህርታቸውም የተስተጓጎለ ወጣቶችም አሉና ከዚህ አኳያ ስራን በተመለከተ እንደውም ከግብርና ላይ በደንብ ያሳን ምርት የተለያዩ ምርቶችን በተመለከተ ንግግር እንዳደረጉ እኛም ማየት ችለናል በተለያዩ መገናኛ ብዙሃን ላይና በቀጥታም ይሁን በተዘዋዋሪ ወጣቶች ላይ ስራ ለመፍጠር ወይም ደግሞ የስራ እድል ለመፍጠርና እንዲሁም ደግሞ ወጣቶችን በዚህ በሰላም ስምምነቱ በኋላ ስላለው ለውጥ ተሳታፊ የሚያደርጉ ጉዳዮች ተነስተው ነበር ወይ? አጠር አድርገህ ግለጽልኝ፣ ሰዓታችን እያለቀ ስለሆነ።
መልካም። ቅድም እንዳልኩሽ ከጦርነቱ በኋላ ኦልሬዲ ጦርነቱ በስምምነት ተጠናቋል ብሏል። እሳቸውም ትናንት ሰማለውም ዜና ይህን ነበር። ይህን ተከትሎ ግን ምንድን ነው ያሉት? አካባቢ ያለውን አቅም በመጥቀስ እዛ አካባቢ እሳቸው ዛሬ ያሉበት ትላንት የነበሩት አካባቢ ስማቸውን እየጠቀሱ በቂ አቅም አለን፣ በርተን ከሰራን የኢኮኖሚ ችግር እንዲሁም የማህበራዊ ችግሮችን ፈተን የትራንስፖርትን ችግር መፍታት የምንችልበት አቅም አለ፣ አይደለም ለራሳችን ለጎረቤት አገሮች ጭምር መሆን እንችላለን። አገሪቱ የትራንስፖርት ችግር እንዳለባት ታውቃል። ይህን የትራንስፖርት ችግር አሁን ያለን እጃችን ያለውን ሀብት ተጠቅመን በደንብ ከሰራን ወደ ልማት ፊታችን ካዞርን አሁን ከገባንበት የኢኮኖሚ የትራንስፖርት ችግር ሌሎችም ችግሮች ውስጥ እንመጣለን ስሉ ነበር ጠቅላይ ሚኒስትሩ መልእክታቸውን ያስተላለፉት።
አመሰግናለሁ ዮናታን። እንግዲህ በቀጣይም የወጣቶችን ድምጽ እያሰባሰብክ እንደምታደርሰን ተስፋ አደርጋለሁ። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ደህና አምሽ።
እኔም አመሰግናለሁ ሚደን። ሰላም አምሽልኝ።
እሺ፣ ጋቢና ቪኦኤ ይቀጥላል። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። የጋቢና መሰናዷችን ይቀጥላል። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና ዕውቅና የሚሰጠው ኤሚ አዋርድ ባለፈው አመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያው ንጉሱ ሰለሞን ሽልማቱን ያገኙት እቁ የአሜሪካ ቴሌቪዥን ጣቢያ ABC ከሶስት አመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አውሮፕላን ዙሪያ በሰራው ዘጋቢ ፊልም በነበራቸው ተሳትፎ ነው። ስመኝሽ የቆየ ሀድራን አነጋግራታለች። ቀጥሎ ይቀርባል።
የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ። ትክክል ነኝ?
አዎ አዎ ትክክል ነው። ፕሮዳክሽኑ የኢትዮጵያን ፓርት እኔ ለፕሮዲውሰር ሆኜ ንጉሱ ሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚ ያሸነፈው።
እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜናና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት 50 ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልኩ የሚል ጥያቄ አልፈጠረብሽ?
በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች አንቺ እንደምታውቂው በጋዜጠኝነትም በተለያዩ ዶክመንታሪዎችን በፊልም ብዙ ጊዜ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለው ሰዎች ብዙ ጊዜ ስራችን ላይ ይነሳሉ። የምንሰራው ስራ ሪኮግኒሽን ተሰጥቶትም አይተን አናውቅም እና ሁሌ በጣም የሚረብሽ ነገር ነበር። አሁን ግን ልክ ይሄኛውን ዶክመንታሪ እንዳም የተሳተፍንበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘውን ነው እንጂ ለካስ መስራት እንችላለን። ኢትዮጵያውያኖች ኬፐብሊቲው አቢሊቲውም የኢንተርናሽናልም ደግሞ ኮምፒቲቲቭ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግም ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌም የሚረብሸኝ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገው የሚለው ነገር።
ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ዘ ስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋችሁ ጥናታዊ ፊልሙን እንዳልሽ የሰራችሁ እናንተ በኢትዮጵያ በኩል ያለው ነው፣ በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይህንን እንዴት ልትሰሩት ቻላችሁ? የእናንተ ስጥሻ ምን ነበር በአጠቃላይ በፊልሙ ሂደት ውስጥ?
በ2019 የቦይንግ ፊልም በተከሰከሰበት ወቅት ለተለያዩ ሚዲያዎች እየሰራ ነበረ። ሪፖርት አድርግ ያለን የኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢምፓክት ስቶርንም ብሬክ ከማድረግ ድረስ ማለት ነው በደንብ ክሎስሊ ነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው። ንጉሱ ባልደረባዬ ኢንጂነር ስለሆነ በተለይ በዚህ አይነት ቴክኒካል ነገሮችን በጣም ያውቃል እና ከእሱ ጋር በመሆን ከዛ የፓይለቶች ጋር የእሱ ያሉ ጓደኞች ያሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስንከታተለውም ነበረ። አሁን ደግሞ ሪፖርትን ስናደርግ ነበር። ፕሌኑ የተከሰከሰ ቀን ላይ የዛኑ ቀን ሄጄ ክራሽ ሳይት ማይቸዋለሁ ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብስበን ይዘን ነበር እና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር። በዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙ ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያው ፓርት ካልተከሰሰበት ይሄ ዶክመንተሪ መሰራት አይችልም። የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለው። የቦይንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው በጣም ብዙ ኢንተርናሽናል የሆነውን አቴንሽን የሳበው። የኢትዮጵያ ኤርላይንስ ቦይንግ ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ተርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ካሁን በኋላ ማብረር ማንፈልግ ብለው ያቆሙት ሌሎቻቸውን እና የኢትዮጵያን ፓርት ማካተት በጣም ትልቅ ኮንትሪቢዩሽን ስለነበረው ያንን መስራት እንዴት ይችላልን ብለው ሲያስቡ ነው እንግዲህ ስለዚህ ልዩ ኢንፎርሜሽን ያለው ቲም ማን የሚለውን ነገር ተነጋግረው ከዚህም ሰዎች ጋር ከራሳቸው ሰዎችን ከተነጋግረው አንድ ጠርቃ ጓደኛችን አለ በሱ በኩል ነው ያገናኙ እና ከዛ ፕሮጀክቱን ይዘን ይሰራ ነው።
ባለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው?
ዶክመንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና በጨረሻ ላይ ስቶሪው ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክመንተሪ ለመስራት ቢያንስ አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት የሚፈጅብሽ ይችላል። ያንን የምታረጊው ምንድን ነው? በፒክቸርም ሰዎችን በማናገርም የሚያስፈልግሽን ነገር በምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ፣ እኛ እንደ ባህላችን ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክመንት የተደረገው ከድሮ የነበሩት ነገሮች? ምክንያቱም ዶክመንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡን ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረው ድሮ የነበረውን ነገር አርካይቭ ሆኖ ፊቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር ብዙ አቬለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛውም ታሪካችን ላይ በተለይ አሁን ዶክመንተሪ እንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንዲንግ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክመንተሪ ታሪክ ያለው ነገር ልስራ ብትይ የትኛውን ነው የሚይዘው፣ የትኛውን ማህበረሰብ አረዳድ ነው ይሽች የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል ያሉ ዶክመንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ነው የትኛው ስትሪሚንግ ሰርቪስ ላይ ነው የማወጣው የትኛው ፌስቲቫል ላይ ነው የማሳየው የሚባሉት ነገሮች እንዳሉ ሆኖ ግን ስፔሲፊክሊ የኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለሁ።
ይህን ፊልም ብቻሽን አይደለም የሰራሽው፣ አብሮሽ ይሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ እና ሽልማቱን ያገኘ ባልደረባለሽ፣ እሱንም እንጋብዘው እና አብሮሽ እንተዋወቀው እና በተለይ ደግሞ ከቴክኒካል ፓርት ያለውን ከሱ እንሰማለን።
ብዙ ሰላሙን ይባላለው የቪዲዮ ካፊ ባለሙያኒ ቪዲዮ አበባስ ኤዲቲንግ እንቱም ፖስትሮክሽን ይሰራል።
ካንተ ሙያ አንጻር ከቀረጻው ከእቃ የማግኘት ሊሆን ይችላል ከውጭ ማስመጣት ሊሆን ይችላል ብዙ ተጨማሪ ተግዳሮቶችም አሉትና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ካንተ ሙያ አንጻር ምንድናቸው?
የመቅረጫ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጫዎችን ማግኘት እጅግ በጣም አስቸጋሪ። እሱንም ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነትን ደግሞ ማድረስ የተፈለገው መልዕክት እንዲያደርስ መጠቀም ያለብን ስታንዳርድ ሆኑ ቲፖች አሉ። ለምሳሌ ኔትፍሊክስ ላይ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ካገኙ እቃዎች ናቸው። እቃዎቹን ቢኖሩሽ ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪ በጣም አስቸጋሪ። ለዛ ነው ብዙ ሰዎችም ደፍረው ወደ ስራው የማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች፣ ራስሽን በእውቀት እንድታዳብሪ ሪሶርሶች ምናምን የሉም። የዶክመንታሪ ስራ ብዙ ስላልተለመደ ኤክስፐርቲዛቸውን ሸጥ ማድረግ የሚችሉ ባለሙያዎችም የሉም።
ይሄ ፈተና በፎሊንግ ፍሮም ዘ ስካይ የሚለው በመተሰሩበት ውስጥ አጋጥሟችኋል? እናልባት ከሌሎች ከኤቢሲ ጋር ነው አብራችሁ ሰራችሁትና ከነሱ ጋር መስራታችሁ እናልባት ይሄንን ያቀለለበት መንገድ አለ?
ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሁሉ ኪል ይኖረዋል፣ ሁሉ ነገር ማቅረብ አቅም ይኖረዋል። ግን ነገሮችን እዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊሊፒን ካለቀ በኋላ ሁሉ ነገር ጨርሰ የተቀረጹትን ነገሮች ሌግል አካል አስተካክለን ሶስት በአካት ምናምን ሰራን እና ከዛ በኋላ ኤቢሲ ያደረገበት ኤቢሲ ነው አሜሪካ ማለት ፉቴጅ በሚላክ
ኢንተርኔት አስቸጋሪ
ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው የነሱ እሱ ላይ አፕሎድ ለማድረግ ሞከርን እና ዳታ ዩዘቻቸው በጣም ትልቅ ነው። አንድ ቴራባይት አፕሎድ ለማድረግ አይ እኛ ፖሊሲ ይህን ስለማይፈቅድ በሀርዲስክ ላኩልን አለ። እሺ ችግር የለም ሀርዲስክ ክሰል እልክላቸው አለትን አይ አይደለም ኤቢሲ ስፔሲፊክ ሀርዲስክ አለ ኤቢሲ ይመጣ በዛ ነው ሚላክ በራሳቸው ስታንዳርድ ማለት ነው። ከዛ ሽሎ ተላከ እሱ በዲኤችኤል አይቲክ ከዛ ቀረጥ ነበረ ተመልሶ የሚላከው ቃ ማለት ነው። ከዛ አልወጣም ከዛው
ቀረጥ
ያ የተላከው ሀርዲስክ ለባለቤቱ ተሰጥቷል ተብሎ ኦልሬዲ እንዳያሳናገኘው ተፈርሞበት በሶታል ተብሎ አዳም አካባቢ ውስጥ ነው ሚላለ ተቀብሏል የመሰው ተፈርሞ እኛ ስሜት ተቃውሞ ይላል። ስለዚህ ከስታንዳርድ ውስጥ ኮምፕሮማይዝ ማድረግ ነበረባቸው እነሱ ሁለት አርቲስቶች ገዝተን እዚህ ሁለት ኮፐርኒ ኬስ ሽፍ ለመሽካለ በዛ ነው።
የኑቢያ ሚዲያ እና ኮሙኒኬሽን ከዚህ በኋላ ይሄንን ይሄ ትልቅ ልምድ ይመስለኛል ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ?
ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛ ምንድነው ለኢንተርናሽናል ስታንዳርድ የሆኑ ኢትዮጵያ በደንብ መናገር የሚችሉ ዶክሜንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የኑቢያ ሚዲያና ኮሚኒኬሽንስ ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክሊ እሱ ላይ ብቻ ትራማቸውን ያለፉበትን ጫናና ያለፉበትን ትራማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አድርግ ሁኔታ እየሰራ ነው። ከዛ በተጨማሪ አንድ ረጅም ፕሮዳክሽን ለመስራት የሚያስፈልጉትን ስቴፖችንም ወስደናል። አሁን ይሄኛው የፕሌኑ አንድ አመት የፍጅ ነበር። አሁን ይሄኛውን ስራ ደግሞ እየሰራ ነው ያለ ነው። አሁን ከአንድ አመት በላይ የፍጅ ዶክሜንታሪ ነው። እንግዲህ ሰሞኑን ሄደን ጨርሰዋለን ተጨማሪውን ነገር ብለን እናስባለን። ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ያለን።
በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ለታችሁንም በጣም ነው የማመሰግነው። ድጋሚ እንኳን ደስ አላችሁ።
እንኳን አበረታችሁኝ። በጣም አመሰግናለሁ።
ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን መታየቱን ይቀጥላል። የመጨረሻው ዘገባችን ደግሞ ቴክኖሎጂ ነው። እንስሳትን ሳያረቡ የእንስሳቱን ህዋስ ብቻ በመጠቀም አማራጭ የአሳ ስጋ፣ የዶሮ እንዲሁም ደግሞ የተለያዩ እንስሳቶችን ስጋ ማምረት ይቻላል ትለናለች ጁሊ ታቦ። የእሷን መሰናዶ እንደሚከተለው አቀርብላችኋለሁ። ይሄ ሲያዩት የሚያምር የሳልመን አሳ ከኩሬ አለም ደግሞ ከአሳ አርቢዎች ሊመጣ ይችላል። ይሁን እንጂ ይሄ በምስሉ ላይ የሚታየው የአሳ ስጋ የመጣው በሰሜን ካሊፎርኒያ ከሚገኘው ዋይልድ ታይፕ ከተሰኘ ቤተ ሙከራ ውስጥ ነው። ጀስቲን ኮልቤክ የዋይልድ ታይፕ አጋር መስራች ነው።
Salmon cells, and we combine that with a plant base. It's called a scaffold, which helps to give the cells.
የሳልመኑን አሳ ህዋሳቶች የሚፈጥርበት መንገድን አገኘን። ከዛንን ከጽዋት ከተፈራ ስካፎል ከተሰኘ ነገር ጋር በማቀናበር ሰልመኑ የምናውቀውና ሲከተፍ የሚዞን ቅርጽ መያዝ እንዲችል አደረግን።
ዓለም ያሳምርት ፍላጎቱ እየጨመረ ሲሄድ የተለያዩ ተቋማትም ያለውን ያሳቅርቦት ለማገዝ ሌሎች አማራጮችን እየተጠቀሙ ይገኛሉ።
So our idea was let's give them another option that doesn't involve
አሳባችን የተፈጠረው አሳቅርቦትን የማይጎዳ ወይንም ደግሞ ሰዎች ባሳ ማርቢያ እርሻዎች ላይ ብቻ እንዳይገደቡ ለማድረግ ነው።
በተመሳሳይ በከተማው ባለ አፕሳይድ በተሰኘ ምግብ ቤት ውስጥ ደግሞ ከዶሮ ህዋሳት በቤተ ሙከራ የተሰራ የዶሮ ስጋ ጣዕሙ እየተቀመሰ ነው።
Wow. That is chicken.
የሚገርም ነው። ይሄማ ዶሮ ራሱ ነው።
አሚቼን የአፕሳይድ ምግብ ቤት ባልደረባ ናቸው። ስለ ዶሮ ስጋው እንዲህ ይላሉ።
It's real meat that's grown directly from animal cells.
ይህ ስጋ ከዶሮ ህዋስ ላይ ተወስዶ የተመረተ ነው። ስለዚህ ዶሮ ማርባትም ሆነ የዶሮ ስጋ መግዛት አይጠበቅብንም።
ሪካርዶ ሳን ማርቲን በዩሲ በርክሌይ ዩኒቨርሲቲ ቤተ ሙከራ ውስጥ የአማራጭ ስጋዎች ምርምርን ይመራሉ። እሳቸው ከህዋሳት ቅንጣቢ የሚመረት ስጋን አሁን ላይ ለህዝብ ማቅረቡ ጊዜ የሚወስድ ነገር ነው ይላሉ።
Scaling up just cells to produce meat
ይህን ነገር ወዲያውኑ ለገበያ ማውጣቱ ተፈጻሚ ነገር አይደለም። ይሄ ነገር ከገበያ አንጻር አዋጭ ነው ወይ? ለሁሉም ነው ወይስ ለጥቂቶች ብቻ ነው ማቅረብስ የምንችለው የሚለውን ነው ማወቅ ያለብን።
አማራጭ ስጋ አቅራቢ ኩባንያዎች ራቸው ገና በሽግግር ላይ መሆኑን ያምናሉ። ጀስቲን ኮልቤክ ታዲያ እንዲህ ይላል።
Let's make that first great product that can show what
በምንችለው ሁሉ ተመጣጣኝ ዋጋና ሰፊ አቅርቦት እንዲኖር መስራት ማሻል አለብን።
አማራጭ ስጋ ምርት ቀስ በቀስ እየተሻሻለ የመጣ ነገር ሲሆን ወደፊት አንድ ቀን ያለምን አመጋገብ የሚቀይር ይሆናል ተብሎ ይጠበቃል።
የካፒና መሰናዷችን እየተጠናቀቀ ነው። በተከታዩ ዜማ እንጋብዛችሁና ተመልሰን መተን እንሰናበታችኋለን።
ተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት ጥቅምት 24 2015 መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በዚህ ገጻችን በአማርኛ ላይ ለጋቢና ቤ ያላችሁ አድርሱን። ስልክ ቁጥራችሁንም እዛ ላይ ብትተውልን በመልእክት ሳጥናችን ብታስቀምጡ ፌስቡካችን ላይ መልሰን እንደውላለን። አስተያየታችሁን እኛም እንሰበስባለን። እንደገናማው መሰናዶ በመምራት ኤልያስ አስማረ በቅንብሩ ቆንጆት ታዬ በመምራት ዋና አዘጋጅነት አብረናችሁ ቆይተናል። ከአሜሪካ ድምጽ ዋሽንግተን ዲሲ እንሰናበታችኋለን። ተነስተን
Take my hand and smile under the milk. baby, let's just, baby, let's just, baby, let's just.